ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በምሽቱ ዝግጅት አርበኞች ግንቦት ሰባት ኦነግና ኦብነግ የሽብርተኛ ድርጅትነት ፍረጃ በሕዝብ ተወካዮች ምክር ቤት ተነሳ።
ሰላማዊና በሕጋዊ መንገድ መምራት ለሕዝብም ሰላም መፍጠር ይቻልበትን ምህዳር እየፈጠረ ያለ ጉዳይ ስለሆነ እጅግ ጠቃሚ በመሆኑ በዚሁ መልክ ብንወስደው ጥሩ ነው የሚል ሀሳብ ነው ያለኝ። አመሰግናለሁ።
ውሳኔውን ያጸደቀው የህዝብ ተወካዮች ምክር ቤት አባላት ሲናገሩ ነው የሰማ ነው። በበርካታ የጎማ ጀልባዎች የሜዲትራኒያን ባህርን ሲያቋርጡ ነፍሳቸው በእርዳታ ሰራተኞች የተረፈ ወደ 60 የሚሆኑ ፍልሰተኞችና ስደተኞችን የጫነች መርከብ በስፔን ባህር ወደብ ትናንት ደርሳለች።
አፍሪካ ለማኝ እስከ መቼ? አፍሪካ ጥገኝነት ሊጠይቅ እስከ መቼ? ከአፍሪካ ሸሽተው ወደ ሌላ። ይሄ መብቃት አለበት። ይሄ መሪዎቹም ህዝቡም በአፍሪካ ችግራችን እንዲፈታ ይሄ ጥረት ማድረግ አለበት።
አባ ሙሴ ዘርአይ ኢትዮጵያውያንና ኤርትራውያንን የሚረዳ ኤጀንሲ ሀበሻ የተባለ ድርጅት መሪ ናቸው። ስደተኞች በምን ምክንያት ተቀባይነት እያጡ እንዳሉ ገለጻ ያደርጉልናል።
በሌላኛው ዘገባችን ደግሞ በዩናይትድ ስቴትስ ከሚኖሩ ኢትዮጵያውያን መካከል በኢንፎርሜሽን ቴክኖሎጂ የስራ ዘርፍ የተሰማሩና ለእነዚህ ሰዎች ደግሞ ስልጠና የሚሰጡ ተቋማትን ስራ እናስቃኛቸዋለን።
ትምህርት ላይ ይገኛለሁ። አሁን ኦልሬዲ ትምህርቱን ጨርሼዋለሁ። ነገር ግን ወደ ገበያ ለማውጣት ዝግጅት ላይ ነው ያለሁት። ጥሩ ስራ እንደማገኝ በጥሩ ደሞዝ ማለት ነው እንደማገኝ እርግጠኛ ነኝ።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በኢትዮጵያ ሶማሌ ክልል ኦጋዴን በተባለው የእስር ቤት ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸምባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ቡድን ሂውማን ራይትስ ዋች ዛሬ ባወጣው ሪፖርት አስታውቋል። በዚህ በማይቋረጥ የመብት ጥሰት ውስጥ የመንግስት ባለስልጣናት እጅ አለባቸው ብሏል የመብት ድርጅቱ። የሂውማን ራይትስ ዋች የአፍሪካ ተመራማሪ ፌሊክስ ሆርን ጠቅላይ ሚኒስትር አብይ አህመድ በተፈጸሙት ዘግናኝ ጥሰቶች ላይ ምርመራ እንዲጀመር በአስቸኳይ ትዕዛዝ መስጠትና የክልሉ የጸጥታ አካላትና የመንግስት አመራሮችን ተጠያቂ ማድረግ አለባቸው ብሏል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ወደ ሰሜን ኮሪያ ተጉዘዋል። የጉዟቸው ዓላማ የዚያች ሀገር የኒውክሌር መርሃ ግብር ለማስቆም ውይይቱን ለመቀጠል ነው። የሰሜን ኮሪያ መሪ ኪም ጆንግ ኡን ለኒውክሌር ግንባታ መርሃ ግብራቸው የሚሆን መሰረተ ልማት መገንባታቸውን ቀጥለዋል የሚሉ የዩናይትድ ስቴትስ የስለላ ግምገማዎች የያዙ ሪፖርቶችን አውጥተዋል።
ቻይና ወደ ዩናይትድ ስቴትስ በምትልካቸው ምርቶቿ ላይ የተደረጉትን የቀረጥ ክፍያዎች ላይ ተቃውሞዋን አጠንክራ ገፍታበታለች። ቀረጡ ተግባራዊ ሲሆን እኛም ሳንውል ሳናደር አጸፋ እንመልሳለን ስትል አስጠንቅቃለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከ8 በመቶ በሚበልጡ ወደ 34 ቢሊዮን ዶላርስ የሚገመቱ ከቻይና ገቢ ምርቶች ላይ የ25 ከመቶ ቀረጥ ለማስከፈል ያወጡት እቅድ በዋሽንግተን ሰዓት ከነገ አርብ እኩለ ሌሊት ጀምሮ ተግባራዊ እንደሚሆን ይጠበቃል። ከዩናይትድ ስቴትስ ጋር በሚከፈተው የንግድ ጦርነት ቻይና የመጀመሪያውን ጥይት አትተኩስም ያሉት የቻይና የንግድ ሚኒስትር፣ ይሁን እንጂ የሀገራችንንና የሕዝባችንን ጥቅም ለማስጠበቅ አጸፋውን ከመመለስ ሌላ አማራጭ አይኖረንም ብለዋል።
ታይላንድ ውስጥ ጎርፍ ካጥለቀለቀ ዋሻ መውጫ ያጡትን 12 ታዳጊ ኳስ ተጫዋቾችና አሰልጣኛቸውን ለማውጣት ሩጫው ቀጥሏል። ሰራተኞች ከባድ ዝናብ ይጥላል የሚል ትንበያ ስላለ ልጆቹን ቀድመን ለማውጣት እየተሯሯጥነን ብለዋል። የክፍለ ሀገሩ አስተዳዳሪ በሰጡት ቃል ዝናቡ ከመጣሉ በፊት ምን ያህል ጊዜ እንዳለን ለማወቅ እየሞከርነው ብለዋል። ዛሬ በስፍራው የተሰማሩት የእርዳታ ሰራተኞች ወደ ዋሻው የሚያስገባ ሌላ መንገድ ይኖር እንደሆነ እየፈለጉ ናቸው። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ።
ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኢትዮጵያ ሕዝብ ተወካዮች ምክር ቤት በአርበኞች ግንቦት ሰባት፣ ኦነግና ኦብነግ ላይ ተጥሎ የነበረውን የሽብርተኛ ድርጅትነት ፍረጃ ሰርዟል። ውሳኔው ለሀገሪቱ ዴሞክራሲያዊ ስርዓት ግንባታና ሰላም ወሳኝ እንደሆነ የምክር ቤቱ አባላት የተናገሩበት ነበር። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል።
በሶስቱ ድርጅቶች ላይ ተጥሎ የነበረውን የአሸባሪነት ፍረጃ የሚኒስትሮች ምክር ቤት ቀደም ሲል እንዲነሳ ወስኖ የነበረ ሲሆን የኢትዮጵያ ተወካዮች ምክር ቤት ውሳኔውን እንዲያጸድቀው በዚሁ ሳምንት ውስጥ ልኮታል። ፓርላማው ዛሬ ባካሄደው ስብሰባ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ እና የአርበኞች ግንቦት ሰባት ተጥሎባቸው የነበረው የአሸባሪነት ፍረጃ ተነስቶ ከአሸባሪ ድርጅቶች ዝርዝር እንዲሰረዙ የቀረበለትን የሚኒስትሮች ምክር ቤት ውሳኔ በሙሉ ድምፅ አጽድቆታል። ውሳኔው በሀገሪቱ የሚደረገውን ሰላማዊ የፖለቲካ እንቅስቃሴ እንደሚያጠናክረው ታምኗል። አንዳንድ የፓርላማው አባላትም ከዚሁ ጋር የተያያዘ አስተያየት ሰጥተው ነበረ።
ስነ ምህዳሩን ማስፋት ነው፣ ዲሞክራሲን ሞር ሪጁቪኔት የማድረግ ጉዳይ ስለሆነ ከዚህ አንጻር አይቶ በሰላማዊና በህጋዊ መንገድ መምራት ለህዝብም ሰላም መፍጠር የሚቻልበትን ምህዳር እየፈጠረ ያለ ጉዳይ ስለሆነ እጅግ ጠቃሚ በመሆኑ በዚሁ መልክ ብንወስደው ጥሩ ነው የሚል ሀሳብ ነው ያለኝ። አመሰግናለሁ።
ፓርላማው የመጪውን ዓመት ማለትም የ2011ን የሀገሪቱ ባጀት እንደሚያጸድቅም ይጠበቃል። በነገ ዕለት ፓርላማው እንደሚያጸድቀው የሚጠበቀው ይህ የሀገሪቱ በጀት 346.9 ቢሊዮን ብር እንደሆነም ታውቋል። ይህም ዘንድሮ ከነበረው በጀት በ3.6 ቢሊዮን ብር ያህል ከፍ ያለ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። እዛው አዲስ አበባ ነው የምንቆየው። በትናንትናው ዕለት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ ጉብኝት እንደሚያደርጉ ተገልጿል። በተለይ በውጭ ከሚኖሩ ኢትዮጵያውያን ጋር ለመወያየት እንደሆነ ነው ኮሚቴው የገለጸው። ይህንን የሚያስተባብረው እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል።
በዘጠኙም የአገሪቱ ክልሎች በአካል በመገኘት ከኢትዮጵያውያን ጋር የተወያዩት የጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣይ መዳረሻ ዩናይትድ ስቴትስ ናት። ይህንኑ ጉዞ ለማስተባበር የተቋቋመው በውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ የሚመራውና ታዋቂ ሰዎች በበጎ ፈቃደኝነት እየተሳተፉበት ያለው ኮሚቴ ዛሬ መግለጫ ሰጥቷል። ወደ 3 ሚሊዮን የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያዩ አህጉራት እንደሚኖሩ አምባሳደር ብርቱካን አስታውሰዋል። ከነዚህ ውስጥ ወደ 1 ሚሊዮን የሚሆኑት በሰሜን አሜሪካ እንደሚኖሩም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ጉብኝት ከዩናይትድ ስቴትስ ባለስልጣናት ጋር ለመወያየት ቀጠሮ አልያዙም። አምባሳደር ብርቱካን እንደገለጹት እንደ ኢትዮጵያ አቆጣጠር ከሐምሌ 19 ጀምሮ የሚያደርጉት ጉብኝት ብቸኛ ትኩረትም እነዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን መሆናቸውን ነው ከስካሁኑ የተለየ በማለት ያብራሩት።
በእርግጥ የተለያዩ መንግስት ባለስልጣናት ለስራ ጉዳይ ወደ ተለያዩ ሀገራት ሲሄዱም ሆነ በጠቅላይ ሚኒስትር የሚመራ ልዑካን ቡድን በተለያየ ሀገር ሲሄዱ በጎንዮሽ ኢትዮጵያውያኖችን ትውልደ ኢትዮጵያውያኖችን እያገኙ የሚመጡበት ሁኔታ አለ። የአሁኑን ልዩ የሚያደርገው ግን በስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ ዲያስፖራውን ለማወያየት በውጭ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ፣ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል። በዚህ ፕሮግራም ላይ ቅድም እንደተገለጸው በዚህም ባነሩ ላይ እንደምታዩት በሚል መሪ ቃል የተዘጋጀ ፕሮግራም ነው። ይህንን ፕሮግራም ለማሳካት በአገር ቤት አብይ ኮሚቴ ተዋቅሯል። ቅድም እንደተገለጸው በበጎ ፈቃደኛ የዚህ ለውጥ ያገባናል የሚሉ ኢትዮጵያውያን የተሳተፉበት ኮሚቴ ነው ያለው።
ከሐምሌ 19 2010 ጀምሮ በዩናይትድ ስቴትስ ቆይታ የሚያደርጉት የጠቅላይ ሚኒስትር ዶክተር አብይ አህመድ ዋነኛ ፕሮግራሞች ሐምሌ 21 በዋሽንግተን፣ ሐምሌ 22 ደግሞ በሎስ አንጀለስ ከበርካታ ሕዝብ ጋር የሚገናኙባቸው መድረኮች መሆናቸውንም አምባሳደር ብርቱካን አብራርተዋል።
እንግዲህ እነዚህ መድረኮች ስናዘጋጅ ሁላችሁም እንደምታውቁት አዲሱን ለውጥ በክቡር ጠቅላይ ሚኒስትራችን ዶክተር አብይ የሚመራውን ለውጥ የሚደግፉ ዳያስፖራ አባላት በየሀገራቱ የድጋፍ ሰልፍ እያስተባበሩ ያሉበት ሁኔታ አለ። እንዲሁም ደግሞ ጠቅላይ ሚኒስትሩ ለማግኘት መድረክ የማዘጋጀትና ጉጉቶች እየታዩ ነው ያሉት። ካለን ጊዜ አንጻር ግን ሁሉ ቦታ መድረስ ስለማይቻል እኛ በተለያዩ አህጉራት ወደ 3 ሚሊዮን የሚጠጉ ኢትዮጵያውያን ትውልደ ኢትዮጵያውያን ይኖራሉ። ከዛ ውስጥ 1 ሚሊዮን የሚጠጋው ኖርዝ አሜሪካ ነው የሚኖረው። ስለዚህ ዋሽንግተንና ሎስ አንጀለስ ላይ የሚደረገው በጠቅላይ ሚኒስትሩ የሚመራው ውይይት ወይም እሳቸውና በእሳቸው ጋር የሚሄዱ ከፍተኛ ልዑካን ቡድን የሚተላለፈው መልእክት ዋሽንግተንና አካባቢ ወይም ሎስ አንጀለስና አካባቢ ብቻ ለሚገኙት ወይም ደግሞ ኖርዝ አሜሪካ ለሚገኙት ብቻ ሳይሆን በመላው ዓለም በተለያዩ አህጉራት ላሉ ኢትዮጵያውያን የሚተላለፍ መልእክት ተደርጎ ይወሰዳል። ከዚህ አንጻር መጠነ ሰፊ ዝግጅቶች እየተካሄዱ ነው ያሉት። በመጀመሪያ ዋሽንግተን ላይ ጁላይ 28 ወይም ደግሞ ሐምሌ 21 በዋሽንግተን ዲሲ ሰፊ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር የሚካሄደው ስብሰባ ይካሄዳል። በማግስቱ ጁላይ 29 ወይም ደግሞ ሐምሌ 22 ወደ ሎስ አንጀለስ በመጓዝ እዛው አንድ መድረክ ይዘጋጃል። እነዚህን ሁለት ቦታዎች ስንመርጥ ምስራቁ አካባቢ ያለው በሚቀርበው ቦታ፣ ምዕራቡ አካባቢ ያለውን በሚቀርበው ቦታና ማዕከል ላይ ያሉት ደግሞ መርጠው ወደሚፈልጉት ቦታ ላይ ተሳትፎ እንዲያደርጉ ታስቦ የተዘጋጀ ወይም የተመረጡ ከተሞች ናቸው። እዚህ ስብሰባ ላይ ማንኛውም ስብሰባው ላይ ለመገኘት የሚፈልግ ኢትዮጵያዊ ትውልድ ኢትዮጵያዊ ተሳታፊ ይሆናል። የምንመርጠው የምንለየው ኢትዮጵያዊና ትውልድ ኢትዮጵያዊ አይኖርም ማለት ነው። በአይነቱ ልዩ የሆኑ መድረኮች ናቸው የሚዘጋጁት በሁለቱም ከተሞች።
አምባሳደር ብርቱካን እንዳሉት የዋሽንግተንና የሎስ አንጀለስ መድረኮች የጠቅላይ ሚኒስትሩ ብቸኛ ፕሮግራሞች አይደሉም። ጠቅላይ ሚኒስትሩ ከነዚህ ትላልቅ መድረኮች በተጨማሪ የተለያዩ የጎንዮሽ ውይይቶች እንደሚያካሂዱም ተቆመዋል። ከጠቅላይ ሚኒስትሩ ጋር መወያየት ለሚፈልጉ የተለያዩ የህብረተሰብ ክፍሎችና አደረጃጀቶች የታቀዱ መለስተኛ መድረኮች መኖራቸውን ያመለከቱት የጠቅላይ ሚኒስትሩን ጉዞ መነሻ በማድረግ በአዲስ አበባ የተቋቋመው ኮሚቴ ከግንቦት ወር ጀምሮ እንቅስቃሴ በማድረግ ላይ መሆኑን የገለጸው ደግሞ በዋና ጸሐፊነት እየሰራ ያለው ዲያቆን ዳንኤል ክብረት ነው። የጠቅላይ ሚኒስትሩ ጉዞ ግንቦች የሚፈርሱበትና ድልድዮች የሚገነቡበት እንደሚሆን ተስፋውን የገለጸው ዲያቆን ዳንኤል ኢትዮጵያውያን ከወዲሁ እንዲዘጋጁበትም ጥሪ አቅርቧል።
ሁለቱን ቀኖች ቀድመን መናገር የፈለግነው በአሜሪካን ሀገር የሚኖረው ዲያስፖራ በስራ ዓለም ያለ በግሉም በተለያየ ስራ ያለ ስለሆነ ፕሮግራሙን ካሁኑ መያዝ እንዲችል፣ የስራ ፕሮግራሙን ማመቻቸት እንዲችል፣ ትራንስፖርቱን ማመቻቸት እንዲችል ሁለቱ ቦታዎች ሐምሌ 21 እና ሐምሌ 22 ሐምሌ 21 ዋሽንግተን ዲሲ ላይ፣ ሐምሌ 22 በሎስ አንጀለስ ከተማ ላይ ኢትዮጵያውያን ከጠቅላይ ሚኒስትሩ ጋር የሚገናኙበት ነው። ትልቅ ህዝባዊ ጉባኤ ነው። እዚህ ሀገር በስቱዲዮሞች በትልልቅ እንደ ሚሊኒየም አዳራሽ እንዳሉት አይነት ጉባኤያት ናቸው። ከሱ ጎን ለጎን ግን ከጠቅላይ ሚኒስትሩ ጋር ለመወያየት የተለያዩ ሀሳቦችን ለማንሳት በሀገራቸው ጉዳይ ተሳታፊ እንዲሆኑ የሚያስችሉ የጎንዮሽ ውይይቶች ይኖራሉ። በዋናነት ግን ብዙዎቹን ኢትዮጵያውያንና ትውልደ ኢትዮጵያውያን ሊያሳትፍ የሚችለው መድረክ ይህ በሁለቱ ከተሞች ትልልቅ አዳራሾች የሚደረገው መድረክ ነው። አንደኛ መረጃውን ኢትዮጵያና ትውልደ ኢትዮጵያ እንዲደርሳቸው በማድረግ፣ ሁለተኛ ነገሩን በበጎና በቀና መልኩ አይቶ እንደተባለው በመደመር መንፈስ ተመልክቶ ትንንሽ ጉዳዮችን በመተው ለትልቁ ስዕል ለትልቁ ኢትዮጵያ ለምትፈልገው ስዕል ትኩረት በመስጠት ችግሮች ሁሉ በመወያየትና በመተባበር ይፈታሉ ብሎ በማመን ከኩርፊያና ከቅሬታ ራስን አርቆ በትብብር መንፈስ በመስራት ውጤታማ የሆነ ኢትዮጵያም የምትጠቀምበት እነሱም የሚጠቀሙበት ሁላችንም የምንጠቀምበት መድረኮች እንዲሆኑ በዚያው አጋጣሚ ጥሪያችን እናስተላልፋለን። ምንም አይነት ከዚህ ጉዞ የሚቀር አካል እንዳይኖር ነው ፍላጎታችን። ማንም በምንም ምክንያት በአመለካከቱ፣ በፖለቲካው አቋሙ፣ በብሔሩ፣ በጾታው፣ በሃይማኖቱ፣ በማንኛውም የቡድን መጣሪያዎች ምክንያት የሚቀር የሚተው አካል እንዳይኖር ነው። ሶስቱም ኮሚቴዎች እዚህ ያለው ማቢ ኮሚቴ፣ በሁለቱም ከተሞች የተቋቋሙ ኮሚቴዎች እየሰሩ ያሉት አዲስ አሰራር ከመሆኑ የተነሳ ምናልባት ያልተለመዱ ነገሮች እንኳን ቢከሰቱ ያንን በመነጋገር በመወያየት እየፈቱ ለተለቋ ኢትዮጵያ የምንሰራበት መድረክ ስለሆነ የሁላችንንም ጥረትና ተሳትፎ ይፈልጋል።
በአሜሪካ ያለው ቅዱስ ሲኖዶስና በኢትዮጵያ ያለው ቅዱስ ሲኖዶስ በሚል ተለያይተው የቆዩትን በአሜሪካ ያለው ቅዱስ ሲኖዶስና በኢትዮጵያ ያለው ቅዱስ ሲኖዶስ በሚል ተለያይተው የቆዩትን የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች የማስታረቅ ሂደት መጀመሩንም የኮሚቴው አባላት አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቦታው በመገኘት ለርቀ ሰላሙ ድጋፋቸውን ይሰጣሉ ብለዋል የኮሚቴው አባላት በዚሁ መግለጫቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባችን ስናልፍ በበርካታ የጎማ ጀልባዎች የሜዲትራኒያን ባህርን ሲያቋርጡ ነፍሳቸው በእርዳታ ሰራተኞች የተረፈ ወደ 60 የሚሆኑ ፍልሰተኞችና ስደተኞችን የጫነች መርከብ በስፔን ባህር ወደብ ትናንት ደርሳለች። በጣሊያንና በማልታ ተቀባይነትን ባለማግኘታቸው ነው ወደ መጨረሻው ወደ ስፔን ወደብ የተጓዙት። በዚህ ዓመት ብቻ በ10,000 የሚቆጠሩ ፍልሰተኞች ወደ ደቡባዊ የአውሮፓ ሀገሮች የሜዲትራኒያን ባህርን አቋርጠዋል። ዝላቲካ ሆ ያደረሰችንን መስታወት አረጋው ይዛለች።
ኦፕን አርምስ የተሰኘችው መርከብ 4 ቀናት ከፈጀ የባህር ቆይታ በኋላ ነበር ወደ ሰሜን ምስራቋ የስፔን የባህር ወደብ ከተማ ባርሴሎና ያቀናችው። ስደተኞቹ ከሊቢያ በህገወጥ የስደተኛ አዘዋዋሪዎች በተሰጣቸው አነስተኛ መርከብ ሜዲትራኒያንን አቋርጠው ጣሊያንና ማልታ የባህር ወደብ ሲደርሱ መግባት በመከልከላቸው ነው ወደ ስፔን ያቀኑት። ሁለቱ ሀገሮች የሜዲትራኒያንን ባህር አቋርጠው የሚመጡ ስደተኞችን አንቀበልም ማለት መጀመራቸው ምክንያት በርካታ ስደተኞች ሜዲትራኒያን ባህር ላይ ህይወታቸውን እያጡ እንደሆነ ሪካርዶ ጌቲ የስፔን መርከብ ካፒቴን ይናገራሉ።
ወደ 60 የሚሆኑ ስደተኞችን ለመታደግ ችለናል። ባለፉት 4 ቀናት ከሊቢያ ተነስተው ወደ አውሮፓ ለመድረስ ሲሞክሩ በባህር ላይ የሞቱት ቁጥር 500 ገደማ ሆኗል።
የሜዲትራኒያንን ባህር የሚያዋስኑ የአውሮፓ ሀገሮች ስደተኞችን ለመቀበል ፈቃደኛ ለመሆናቸው ቅሬታን እየፈጠረ እንደሚገኝ በስፔኗ ካታሎኒያ ግዛት የህዝብ ተወካይ የሆኑት ጃቪ ሎፔዝ ይገልጻሉ።
ተመልከቱ፣ ባለፉት 6 ወራት ውስጥ 50,000 ሰዎች ከሰሜን አፍሪካ ወደ ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ገብተዋል። እኛ 500 ሚሊየን የምንሆን የአውሮፓውያን እነዚህን 50 ሺህ ስደተኞች ለመቀበል አቅም የለንም። የባህር ወደቦቹና ይህ መንገዱ ጥሩ ምሳሌ መሆን የሚችል ይመስለናል። የአውሮፓ ሀገራት ወደቦች ከግሪክ ወይም የጣሊያንን ወይም የስፔን ብቻ አይደሉም፣ የአውሮፓ ወደቦች ናቸው።
ኤጀንሲ ሀበሻ የተሰኘ የስደተኞች መርጃ ድርጅት መስራችና ስራ አስፈጻሚ የሆኑት አባ ሙሴ የሜዲትራኒያንን ባህር አቋርጠው ጣሊያን የባህር ወደቦች የደረሱ በርካታ አፍሪካውያንን ጨምሮ ኢትዮጵያውያንና ኤርትራውያንን በመርዳት ይታወቃሉ። ጣሊያን ከቅርብ ጊዜ ወዲህ ስደተኞችን አልቀበልም ያለችበትን ምክንያት አብራርተውልናል።
ጣሊያን ያለው አሁን ያለው ውስጥ ጉዳይ ሚኒስትር አውሮፓ በሙሉ ኃላፊነት ለብሶ በባህር የሚገቡ ጣሊያኑ ቢገቡም አውሮፓ ውስጥ እንደገቡ ተቆጥሮ የገቡትም ተከፋፍለን የተለያዩ ሀገሮች ኃላፊነት ወስዶ ጥገኝነት የሚሰጧቸው ከሆነ እንጂ እኛ ብቻችን አንችልም ብሎ ይሄ ስምምነት ደግሞ ሊደርሱ ስላልቻሉ ጣሊያን የእኛ ፖርት የእኛ የባህር ወደብ ዝግ ነው ለእነዚህ መንግስታዊ ያልሆኑ ድርጅቶች ባህር ሄዶ እርዳታ የሚያደርጉ የነበሩ እነሱን ወደ እኛ ስደተኞች ይዞ እንዳይገቡ ከልክለናል ስላሉ ማልታም እሷ የጣሊያን ተከትላ ማልታም እንደዛ እያለች ነው። አሁን ስፔን ይሄ ሁለተኛ ጊዜዋ ነው የተቀበለችው። ቀደም ብሎ ይሄ አኳሪስ የምትባል መርከብ ተቀብሎ ነበር። አሁን ደግሞ 60 ሰዎች በዚህ ፕሮአክቲቭ የምትባል ድርጅት በእነሱ ወደ ባርሴሎና ተቀብሏለች። ግን ይሄ ነገር ሊቀጥል ነው ወይስ እንዴት ይሆናል እናየዋለን፣ በስፔን በኩል ማለት ነው። ችግሩ ግን አውሮፓ በህብረት ተስማምቶ አንድ መፍትሄ ስላልደረሱ ራሱ ይሄ የዱብሊን ስምምነት እንዲቀየር በተለይ መጀመሪያ የገቡበት ሀገር እሱ ኃላፊነት መውሰድ አለበት የሚለውን ቀይሮ የሚገቡበት አውሮፓን ወክሎ ከይዛቸው ማየት ይችላል። ከዛ ግን በግዴታ ሁሉ 28 አገሮቹ ግዴታቸው የተወሰነ ስደተኛ መቀበል አለባቸው የሚለው የነበረ ይሄ ስላልተቀበሉት በዛ ሪፎርም አልተደረገም። የዱብሊን ስምምነት ያለፈው ጁን መጨረሻ ያደረጉት ስብሰባ በቮሎንታሪ በነጻ ፍላጎት የሚቀበለው ይቀበል ነበር፣ እስካሁንም እንደዛ ነበር። አሁን ግን እሱም ጀርመንም ለጊዜው አቆማለች፣ ሌሎች ሀገሮችም በብዛት አንፈልግም የሚል እንጂ እኛ እንቀበላለን የሚል የለም።
አሁን ጣሊያን ምንም አይነት ስደተኛ እየገባ አይደለም ማለት ነው ወይስ እንደው በጥቂቱም ይገባል ማለት ነው?
በጣም ጥቂት ናቸው። እሱም የራሳቸው የጣሊያን ኃይል ባህር የረዳቸው ከሆኑ ወይ ደግሞ ባለፈው አንድ የካርጎ የንግድ መርከብ የዴንማርክ ወደ 100 የሚሆኑ ሰዎች ከባህር ያዳኗቸው እነሱም ለአንድ ሳምንት እዛ ባህር ውስጥ ቆይቶ የዴንማርክ መንግስት ባካችሁ ብሎ ለጣሊያን ጠይቆ ከዛ በኋላ ነው የተፈቀደላቸው ሊገቡ። የፍሮንቴክስም የዩሮፒያን ኤጀንሲ ነው። እነሱም አንዳንዴ የሚረዷቸው አሉ። እነሱም አውቶማቲክ አይደለም ወደ ጣሊያን የሚያስገቧቸው። እዛም ገና ክርክር ላይ ነው። ለምን ሌሎችም መቀበላላቸው ስለምትል ያለችው ጣሊያን ብቻችን እኛ ብቻ ወደ እኛ ብቻ መምጣት የለባቸውም። ስለዚህ ማልታም መቀበል አለባት፣ ፈረንሳይ መቀበል አለባት፣ ስፔንም ሌሎችም መቀበል አለባቸው እያሉ ነው። ገና ክርክሩ እስካሁን መፍትሄ አላገኘም።
ስፔን ከተቀበለቻቸው መካከል መረጃው ካሉት ኢትዮጵያውያን ወይም ኤርትራውያን ይገኙበት ይሆን?
ይሄ ያሁኑ መጨረሻ እንኳን የለንም። ያ በአኳሪስ ወደ ቫሌንሲያ የገቡ አዎ አንድ 15 ናቸው፣ 20 የሚሆኑ አበሾች አሉ። ማለት የምፈልገው ሰው ህዝቡ ገና መንገድ ላይ ኤሮጳ እያለ ገና የሚነሳ የሚመጣ ያለው ኤሮጳ እንደ ድሮ አይደለም። ኤሮጳ ራሱ ራሳቸው ችግር ሶሊዳሪቲ መተባበር እንትን ስለሌለ እርስ በራሳቸውም ገና ጥሩ ሁኔታ አይደሉም ያሉ። ስለዚህ ዋናው በተለይ አፍሪካ ህዝቦች ራሳቸው በራሳቸው አፍሪካ በአፍሪካ የራሱ ችግር መፍታት መቻል አለበት። ዋናው ጥረት መደረግ ያለበት ይሄ ነው። እስከ መቼ አፍሪካ ለማኝ? እስከ መቼ አፍሪካ ጥገኝነት ሊጠይቅ? እስከ መቼ ከአፍሪካ ሸሽቶ ወደ ሌላ? ይሄ መብቃት አለበት። ይሄ መሪዎቹም ህዝቡም በአፍሪካ ችግራችን እንዲፈታ ይሄ ጥረት ማድረግ አለበት እንጂ ወደ አውሮፓ ወደ ውጭ ብቻ ይሄ መፍትሄ አይደለም።
ለሚቀጥሉት 10 ዓመታት አፍሪካውያኑ ስደተኞች ሜዲትራኒያንን ማቋረጣቸውን ሊቀጥሉ ይችላሉ የሚለው ግምትና እንዴት ማቆም ወይም መቆጣጠር እንደሚቻል ለበርካታ የአውሮፓ ሀገራት አሳሳቢ ሆኗል። በተለያዩ የአውሮፓ ሀገራት ስደተኞችን ወደ የሀገሮቻቸው እንዳይገቡ የሚቃወሙ እንቅስቃሴዎች ቁጥር እየጨመረ ይገኛል። የተወሰኑት የአውሮፓ ሀገራትም ስደተኞችን እንደማይቀበሉ በግልጽ መመሪያቸውን ተግባራዊ ማድረግ ከጀመሩ ቆይተዋል። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በዩናይትድ ስቴትስ ከሚኖሩ ኢትዮጵያውያን እና ሌሎችንም በኢንፎርሜሽን ቴክኖሎጂ ስራ ለማሰማራት አጫጭር ስልጠናዎች የሚሰጡ ኢትዮጵያዊ ተቋማትን የተመለከተ ክፍል 2 ዘገባ ይሆናል ቀጣዩ ዝግጅታችን። በሜሪላንዷ የሲልቨር ስፕሪንግ እየተስፋፉ ያሉ የኢንፎርሜሽን ቴክኖሎጂ የትምህርት ተቋማት ለበርካታ ወጣቶች የስራ እድል እየፈጠሩ ይገኛሉ። የተሻለ ክፍያ፣ የተሻለ ኑሮ ለማግኘት የሚሹ ከስልጠና አንስቶ እስከ ስራ ፍለጋ የሚያግዙ ተቋማትን ሄኖክ ሰማስጌር በዚህ ተከታይ ዘገባ ያስቃኘናል።
But if you're not including value for any of the columns, then you have to include the columns.
በሜሪላንዷ ሲልቨር ስፕሪንግ የኢትዮጵያውያን የንግድ ተቋማት በተስፋፉበት የከተማ ማዕከል በርካታ የኢንፎርሜሽንና ኮሙኒኬሽንስ ቴክኖሎጂ ተቋማት ይገኛሉ። ከአስር ዓመታት በፊት የመጀመሪያዎቹ ከሆኑት ኢትዮጵያዊ የስልጠና ተቋሞች አንዱ የሆነው ሾላ ኮርፖሬሽንን የመሠረተው አስማማው አጥናፉ መንግሥቴ የዶክትሬት ዲግሪውን አጠናቆ ወደ ሥራ ለመሰማራት የነበረበትን ትግል መሠረት አድርጎ ነበር። ለምን ይህንን የራሴን ፈተና ወደ ሥራ ዕድል አልቀይረውም በሚል ትምህርት ቤቱን ለመክፈት የወሰነው።
ያየሁት ነገር ምንድን ነው? ሰዎቹ ፖቴንሻል አላቸው። ኢትዮጵያውያን ሲመጡ፣ ሌሎችም ሲመጡ ማስተር ዲግሪ ፖስት ግራጁዌትም ሌሎች በአይቲ ሙያ ሆነ በሌሎች አላቸው። ዲግሪ ያላቸው፣ ፒኤችዲ ያላቸው አንተ ታውቃለህ። እና በዚህ አካባቢ ፓርኪንግ የሚሰራ ሰው ታያለህ፣ ታክሲ ሚነዳ ሰው ታያለህ፣ 7-11 ነው የምታያቸው፣ ስቶር ነው የምታያቸው። እነዚህ ሰዎች መንገድ በማጣታቸው ነው እንጂ ወይም ኢንፎርሜሽኑ ወይም መረጃውን በማጣት ነው እንጂ ፖቴንሻሉ አላቸው። ከማናችንም አይተናነሱም፣ ፕሮባብሊ የሚበልጡ ሰዎች ናቸው። እነዚህ ሰዎች ችግራቸው ልክ እንደኔ መረጃ አለማግኘታቸው ነው እንጂ መረጃ ቢያገኙ they could be በጣም ፕሮዳክቲቭ የሆኑ ሰዎች አሉ። now እነሱ መረዳትን ብቻ ሳይሆን ከቢዝነስ እንትኑ አንጻር ብቻ ሳይሆን እንደ ኢትዮጵያዊ አንድ ሰው ረዳህ ማለት የሱን ቤተሰብ ረዳህ ማለት ነው። አንድ ሰው 80 ሺህ ብር በአመት አገኘ በአመት 100 ምናምን ሺህ ብር አገኘ ማለት ሰክሰስፉል ላይፍ አሜሪካ ሊድ አደረገ ማለት ነው። ያ ብቻ አይደለም፣ በሐዋላ ወደ ሀገራችን የምንልከው ገንዘብ እዚህ ሰክሰስፉል የሆኑ ሰዎች ውጤት ነው። እና እዚህ አንድ ሰው ረዳ ማለት ኢን አዘር ወርድስ ኢትዮጵያ አንድ ሰው ወይም ሁለት ሶስት ሰው ሸክም አቃለልክ ማለት ነው። እና የተያያዘ ነገር ነው።
ሾላ ኮርፖሬሽን ባለፉት 10 አመታት ከ1200 በላይ ተማሪዎችን የአጫጭርና መካከለኛ ስልጠናዎች ሰጥቷል። አሁን ስልጠናው በተለያዩ የትምህርት ተቋማትም እየተሰጠ ይገኛል። ኢትዮጵያዊ፣ አፍሪካዊ። ይህም ለማህበረሰቡ አቅም ለመፍጠር እድል ከፍቷል ይላሉ በትምህርት አሰጣጥ ስራው የተሰማሩ።
ብዙዎቹ ለምሳሌ ሲልቨር ስፕሪንግ አይገስ ወደ 6-7 ትምህርት ቤቶች ተከፍተዋል። ብዙዎቹ ከኔ የወጡ ናቸው። ከዚህም ውጪ ሲያትል የከፈታለ፣ ዳላስ የከፈታለ፣ አንድ ልጅ ኦርላንዶ አለ። እና የራሳችን ኢኮሲስተም ፈጥረናል ማለት ነው።
ከእነዚህ ድርጅቶች አንዱ የሆነው ታርጌትድ ቴክኖሎጂ ኢንስቲትዩት ነው። ድርጅቱን በትብብር የመሰረተው ፋንታሁን አበራ አስቀድሞ በሾላ ይሰራ የነበረ ሲሆን አሁን የራሱን ትምህርት ቤት በሲልቨር ስፕሪንግ ከፍቷል።
ወደ 150 አካባቢ የሚጠጉ ሰልጣኞች ነበሩ እስካሁን። አሁንም በትንሹ ከ60 በላይ የሚሆኑ በስልጠና ላይ ናቸው። አብዛኞቹ በአራት ወር ውስጥ ትምህርታቸውን ይጨርሳሉ። ሌሎቹ አንድ ሁለት ወር ይጨምራሉ ቁጭ ብሎ ፕሮጀክቶቻቸውን በመስራት። እንግዲህ ወደሚቀጥለው አመትም ቢፈጅ ጥሩ ነው።
ስልጠናው የተነጣጠረው በአንድ የኮምፒውተር ቋንቋ ወይም የመረጃ ቀረጻ ላይ የሚያስፈልጉ ተግባራዊ የሥራ ዕውቀቶችና ልምዶችን በማስጨበጥ ነው። በአካልም በተቋሙ የሚገኝ የኮምፒውተር የመረጃ ቋት ሰርቨር ጋር እንዲተዋወቁና ዕውቀታቸው ምናባዊ ሳይሆን ከመገልገያ ቁሳቁሶቹም ጋር እንዲተዋወቁ የሚያደርግ ነው። የምንሰማው ድምፅ ተማሪዎቹ ስለ ሰርቨሩ ገለጻ ሲደረግላቸው ነው።
ምንድን ነው የሚያስፈልገው? አንድ ሰው አንድ ኢኮኖሚስት አንድ በኢኮኖሚክስ ማስተርስ ያለው ወይም ባችለር ዲግሪ ያለው ኦር ሜይ ቢ አሶሲየት ዲግሪ ዲፕሎማ ያለው ሰው ምን ነገሮችን ማወቅ አለበት ወደዚህ ገበያ ለመሄድ? ሁላችንም እዚህ የምናስተምር ሰዎች አንደኛ በማስተማር ብዙ አመት ልምድ አለን። ሁለተኛ ኢንዱስትሪ ውስጥ በተለያዩ ዘርፎች እየሰራን ያለን ሰዎች ነን እና ካሪኩለሙ ያንን ተመርክዞ የተሰራ ነው። ጀመርና ከመጀመሪያው ቀን ጀምረን የሚያስፈልጋቸውን ስኪል ከኢንትሮዳክሽን ቱ አይቲ ስኪል ጀምረን ነው የምናስተምረው። ኔትወርኪንግ ምንድን ነው? ኦፕሬቲንግ ሲስተም ምንድን ነው? ኢቨን ኮምፒውተር ውስጥ ዴታ እንዴት ነው ሪፕሬዘንት የሚደረገው? እነዚህን ሁሉ አያይዘን ቀጥለን ወደ ዴታቤዝ ዴቨሎፕመንት፣ ሲስተም አናሊሲስ ኤንድ ዲዛይን፣ እንዴት ኦርጋናይዜሽናል ችግሮችን አንደርስታንድ አድርገው እንዴት ወደ ሞዴል እና ወደ ሶፍትዌር ይቀይሩታል፣ ወደ ፕሮዳክት ይቀይሩታል፣ ወደ ሰርቪስ ይቀይሩታል።
ፍቅሩ ገዛኸኝ ይባላለሁኝ። መማረው ቢአይ ነው፣ ቢዝነስ ኢንቴሊጀንስ የሚባለው እና ዴታቤዝ ዴቨሎፕመንት። እዚህ ሀገር መጥቼ አንድ የሆነ ስኪል ዴቨሎፕ ሳላደርግ የተሻለ ስራ ማግኘት እንደማልችል እረዳ ነበር። ስለዚህ የኔ ትልቁ ህልም ይህን ስኪል የሚሰጠኝ አካል ወይንም ደግሞ ይህን ስኪል የማገኝበትን እድል እንዴት ነው ማግኘት የምችለው የሚለው ነበር የኔ ትልቁ ምኞት የነበረው። ትምህርት ላይ ይገኛለሁ። አሁን ኦልሬዲ ትምህርቱን ጨርሼዋለሁ። ነገር ግን ወደ ገበያ ለማውጣት ዝግጅት ላይ ነው ያለሁት። ጥሩ ስራ እንደማገኝ በጥሩ ደሞዝ ማለት ነው እንደማገኝ እርግጠኛ ነኝ።
ጥበቡ አሰፋ የኢትዮጵያ እንዲሁም የአፍሪካና የዩናይትድ ስቴትስ የንግድ ተቋማት በተለይ ህዝቦችን ተጠቃሚ የሚያደርጉ የሁለትዮሽ የንግድ ስምምነቶች እንዲፈረሙ ተግባራዊ እንዲሆኑ ይወተውታል።
በዚሁ በአካባቢው ባለው የአፍሪካና የኢትዮጵያና የአፍሪካ ህብረተሰብ ላይ የኢትዮጵያና የአፍሪካ ህብረተሰብ አሜሪካ መጥቶ ስራ ሊቀጠር የሚችልበትን ጉልበቱን ያጠነክራል። በሁለት መንገድ ያጠነክራል። መጀመሪያ ይዞት የመጣው እውቀት እዚህ ተቀጣሪነት እንዲያገኝ ያሳድሳል፣ ወይም በአሜሪካዊ እንትን ውስጥ ተቀባይነት እንዲኖረው ያደርጋል በትሬኒንግ መስጠት። በተጨማሪ ደግሞ አስፈላጊ የሆኑ የአይቲ ኮርሶችን የአይቲ በገበያው ላይ ተፈላጊ የሆኑትን ኮርሶች በአጭር ጊዜ በኢትዮጵያዊና በአፍሪካዊ ኢንስትራክተሮች በማስረዳት በማስተማር በቀንም በማታም እንግዲህ ብዙዎቹ ተማሪዎች ስራ እየሰሩ ነው ማታ የሚማሩት በእነሱ ሰዓት በእነሱ ጊዜ ላይ የተመሰረተ ትምህርት በመስጠት ተፎካካሪነታቸውን ያሳድጋል።
በዚህ ዘገባ ያነጋገርናቸው የሚበዙት ወጣቶች የሆኑ ሰልጣኞችና ስራ ፈላጊዎች የግልና የማህበረሰብ አቅም ከመፍጠር ባለፈ በኢትዮጵያና በአፍሪካም ጭምር የእውቀትና የሀብት ሽግግር እንዲኖር ወደፊት ሚና ሊጫወቱ
የሚችሉ ናቸው። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ።
እንግዲህ የዛሬው የካፒና ጉዟችን በዚሁ ተጠናቋል። ሄኖክ
ነገ እስከምንገናኝ መልካም ምሽት።
መልካም ምሽት።
Kun Radio Sagale Amerikati.